keenya boolite moodo tiree bulti fayyata nagatti.
ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 5 2014 ዓ.ም ተብረት ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣውና የተለያዩ የዓለም ሀገራትን የሰብአዊ መብቶች ሁኔታ አያያዝ በሚተነትነው የ2021 ዓመተ ምህረት ሪፖርቱ የኤርትራና የኢትዮጵያ መንግስት ባለስልጣናት የጸጥታ ኃይሎችና ታጣቂዎች በሰብአዊ ሰዎች ላይ ፈጽመዋቸዋል ያላቸውን የሰብአዊ መብቶችን ጥሰቶች የሚተነትን ሪፖርት ዛሬ በሰፊው አውጥቷል። በሪፖርቱ ላይ በአማራ ክልል፣ በትግራይ፣ በቤንሻንጉል፣ በኦሮሚያ፣ በአፋርና በሌሎች አካባቢዎችም በታጣቂዎች ተፈጽመዋል ያላቸውን የሰብአዊ መብት ጥሰቶች ተካተዋል። ሙሉ ዘገባው በአብይ ርዕስ ይቀርባል። በሌላ በኩል በደቡብ ክልል አማሮ ልዩ ወረዳ የኮሬ ብሔረሰብ ተወካዮች ሸኔ ጥቃት ያደረሰብን ነው ሲሉ ዛሬ በሐዋሳ ከተማ ሰልፍ ወጡ።
መንግስት ድምጻችንን ይስማን። ለስድስት ዓመት ተፈናቅሎ የሚኖር የትኛው የኢትዮጵያ ህዝብ ነው መንግስት ባለበት አገር? ስለዚህ እኛ በቃ የኮሬ ሰቆቃ የኮሬ ምሬት እየደረሰበት ያለው በደል ከአቅማችን በላይ ስለሆነ አሁን መንግስት ይስማ፣ የዓለም አገራት ይስሙ።
በሰልፉ ላይ ተገኝተው አስተያየታቸውን ከሰጡን ነዋሪ የተቀነጨበን ነው ያስደመጥናችሁ። ሙሉ ዘገባውን ከዜናው በኋላ ይዘን እንመለሳለን። በሌላ በኩል ከዚህ ቀደም የኢትዮጵያ መንግስት አሸባሪ የሚለው በአሸባሪነት በኢትዮጵያ ህዝብ ተወካዮች ምክር ቤት የተፈረጀውና ሸኔ የሚል ስም የተሰጠው በተጨማሪም ደግሞ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት አካላት በሰብአዊ ሰዎች ላይ ጥቃት አናደርስም ሲሉ ለአሜሪካ ድምጽ ምላሽ ሰጥተው ነበር። ሙሉ ዘገባውን ከዜናው በኋላ ታዳምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየው ገበያው ደግሞ የዌብና የማህበራዊ ድረገጽ እያሰናዳች አብረናችሁ እስከ ምሽቱ 3 ሰዓት እናመሻለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ያዝናቸውን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። የሰዓቱን ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ዴቪድ ሳተርፊልድ ኃላፊነታቸውን ሊለቁ ነው ሲል ሮይተርስ ዛሬ ዘግቧል። ልዩ ልዑኩ እንደ አውሮፓውያን አቆጣጠር የበጋው ወቅት ከመግባቱ አስቀድሞ ይሰናበታሉ የሚለውን ዜና ያገኘው ለጉዳዩ ቀረቤታ ካላቸው ምንጮች መሆኑን ሮይተርስ ጠቅሷል። ልዩ ልዑኩ ስራቸውን የሚለቁት ከተረከቡት 6 ወር ባልሞላ ጊዜ ውስጥ መሆኑንም ነው አክሎ ያመለከተው። ምክትላቸው ፔተን ኖቭ በተጠባባቂነት ስራውን እንደሚረከቡ ምንጮቹ ጠቁመዋል ብሏል። ቀደም ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ልዩ ልዑኩ ሳተርፊልድ እና ምክትላቸው ኖቭ ዛሬ ረቡዕ አዲስ አበባ ይገባሉ ብሎ ማስታወቁን ሮይተርስ አያይዞ ዘግቧል። የውጭ ጉዳይ ሚኒስቴሩ የአፍሪካ ቀንዱ ልዩ ልዑክ ከኃላፊነታቸው ሊለቁ ነው በሚለው ዜና ላይ አስተያየት ተጠይቆ ምላሽ አልሰጠም። ሶማሊያ ውስጥ እጅግ አሰቃቂ ረሃብ ከመከሰቱ በፊት ዓለም አቀፍ እርዳታ ሰጪዎች አስቸኳይ የገንዘብ ድጋፍ በማድረግ እንዲከላከሉ የተባበሩት መንግስታት ድርጅት ተቋማት ጥሪ ያቀረቡ። በአሁኑ ወቅት ሶማሊያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ህይወት አድን እርዳታ የሚያስፈልጋቸው ሆነዋል። ሊሳ ሽላይን ከጂኒቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርባለች።
ሶስት ተከታታይ አመታትን የዘለቀው አስከፊ ድርቅ ሶማሊያን አንበርክኳታል። ዝናብ አልዘነበም፣ እርሻዎች ደርቀው ጠፍተዋል፣ ከብቶችም አልቀዋል። በዚህ ምክንያት ከጠቅላላው የሶማሊያ ህዝብ 40 ከመቶ የሚሆነው 6 ሚሊዮን ህዝብ አጣዳፊ ረሃብ ከፊቱ ተደቅኗል። የተባበሩት መንግስታት ድርጅት እንደሚለው ከአንድ ሚሊዮን ህዝብ 3/4 የሚሆነው ሰው ለቤተሰቦቻቸው ምግብና ለከብቶቻቸው የግጦሽ መሬት ለመፈለግ መኖሪያቸውን ለቀው ተሰደዋል። ድርጅቱ ባለፈው ሳምንት በምግብ ራስን መቻል ዙሪያ ባወጣው ሪፖርትም ሶማሊያ ሰብአዊ ቀውስ ውስጥ ለመግባት ቋፍ ላይ መሆኗን አስታውቋል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ የሶማሊያ ወኪል የሆኑት ኤቲያን ፒተር ሽሚት እንደሚያስረዱት በሀገሪቱ አንዳንድ ቦታዎች የሚኖሩ ወደ 81 ሚሊየን የሚጠጉ ሰዎች ለረሃብና ለምግብ እጥረት በሽታ ተጋልጠዋል። ከብቶቻቸውና እርሻዎቻቸውን አጥተዋል። ከፊታቸው የሚጠብቃቸው ሞት ነው ብለዋል።
Almost a quarter of a million people died. The last time famine was declared.
በሶማሊያ ለመጨረሻ ጊዜ ታውጆ በነበረው ረሃብ ሩብ ሚሊዮን የሚጠጋ ሰው ሞቷል። አሁን በሚታየው ዝቅተኛ ዝናብ እጅግ የሚያሻቅበው የምግብ ዋጋና የርዳታ ገንዘብ ማነስ ሌላ በሚሊዮን የሚቆጠር ሰው ወደ ረሃብ የሚገባበት መቅሰፍት እያመጣ እንደሆነ ነው የሚያሳየው።
እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በሶማሊያ ተከስቶ በነበረው የረሃብ አደጋ ለህልፈት ከተዳረጉት ሩብ ሚሊዮን ሰዎች መካከል ግማሽ የሚሆኑት ህጻናት ናቸው። የተባበሩት መንግስታት ድርጅት በሶማሊያ ላቀደው የርዳታ ምላሽ ከጠየቀው የ1.4 ቢሊዮን ዶላር ድጋፍ እስካሁን የደረሰው 5% ብቻ ነው።
ተዛመደ ዜና ወደ ደቡብ ሱዳን ስናቀና በጎርፍ በድርቅና በግጭት የተነሳ በመጪው ሐምሌ ወር ከ7 ሚሊዮን የሚበልጥ ህዝብ ለምግብ ቀውስ ይጋለጣል ተብሏል። ካለፈው የአውሮፓ 2021 ዓመተ ምህረት ጀምሮ የምግብ ዋስትና ቀውሱ እየተባባሰ መሆኑ ነው የተገለጸው። የታጣቂ ኃይሎች ግጭቶች መባባሳቸው፣ የህዝብ መፈናቀልና ድርቅና ጎርፍ የመሳሰሉ የተፈጥሮ አደጋዎች ለችግሩ አስተዋጽኦ ማድረጋቸውን ነው የተባበሩት መንግስታት ድርጅትና የደቡብ ሱዳን መንግስት በጋራ ያወጡት ሪፖርት ያመለከተው። ዩናይትድ ስቴትስ ለዩክሬን ተጨማሪ ወታደራዊ እርዳታ በማደራጀት ላይ መሆኗ ተገልጿል። ፕሬዚደንት ጆ ባይደን ሩሲያ ዩክሬን ላይ የምታካሂደውን ጥቃት የዘር ማጥፋት ብለው አውግዘውታል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በበኩላቸው የተከበረውን ግባችንን ለማሳካት መዋጋታችንን እንቀጥላለን በማለት ዝተዋል። የዩክሬን ፕሬዚደንት ዘሌንስኪ ሩሲያን ድል ለመምታት ተጨማሪ እርዳታ እንዲሰጣቸው እየተማጸኑ ሲሆን ዩናይትድ ስቴትስ ለጸጥታ ድጋፍ የሚውል ተጨማሪ 750 ሚሊዮን ዶላር እንደምትሰጥ በቅርብ ጊዜ ይፋ ታደርጋለች ተብሎ ይጠበቃል። ፕሬዚደንት ጆ ባይደን እና የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሩሲያ ግፍ ለምትፈጽምባት ለዩክሬን የጸጥታና ሰብአዊ እርዳታ መስጠታችንን እንቀጥላለን በማለት ትናንት በድጋሚ ቃል መግባታቸውን ዋይት ሃውስ አስታውቋል። ፕሬዚደንት ባይደን የሩሲያውን ፕሬዚደንት ዩክሬን ላይ የዘር ማጥፋት ዘመቻ እየመሩ ነው ሲሉ አጥብቀው አውግዘዋቸዋል። ባይደን ቡቻ ላይ ስለተፈጸመው ግፍ ማስረጃ መገኘቱን ተከትሎ ፑቲንን ለፍርድ መቅረብ ያለባቸው የጦር ወንጀለኛ በማለት ደጋግመው ሲኮንኗቸው ተሰምቷል። የዩክሬን ፕሬዚደንትም በስሙ መጥራት ያስፈልጋል፣ ክፉን በስሙ ሳይጠሩት መጋፈጥ አይቻልምና ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ዩክሬን ስለሚያስፈልጋት የጦር መሳሪያ ለመነጋገር ከትላልቆቹ የመከላከያ ስራ ተቋራጭ ኩባንያዎች ጋር ዛሬ ዝግ ስብሰባ እያካሄደ መሆኑ ተጠቁሟል። በዩናይትድ ስቴትስ ኒውዮርክ ከተማ ፖሊሶች ትናንት በከተማይቱ ብሩክሊን ቀበሌ በሚገኝ የከተማ ማመላለሻ ባቡር ጣቢያ ውስጥ ጢስ የሚያንቦለቡል ፈንጂ ካፈነዳ በኋላ ተኩስ ከፍቶ 10 ሰው ያቆሰለውን ሰው ለመያዝ እየሞከሩ ናቸው። ፖሊሶች ከጥቃቱ ጋር ግንኙነት እንዳለው የተጠረጠረውን መኪና የተከራየ እርሱ ነው የተባለውን ፍራንክ ጄምስ የሚባል ሰው እየፈለጉ ናቸው። ጥቃቱ የደረሰበት ስፍራ ትናንት ጠዋት ቆሞ የነበረውን መኪና ፖሊሶች ማታ ላይ አስነስተውታል። ጥቃቱን ያደረሰው ሰው የሚፈለገው ሰው ይሁን አይሁን ግን አላረጋገጥንም በማለት ፖሊስ አጥብቆ አስታውቋል። የኒውዮርክ ፖሊስ የደህንነት ክፍል ሹም እንዲህ ብለዋል።
The male who we believe is the renter of this U-Haul in Philadelphia is a Frank
ከፊላዴልፊያ ከተማ የቃማ አጓጓዣ ዩሆል መኪናውን የተከራየው ፍራንክ ኢጀምስ የተባለ የ62 ዓመት ሰው ነው ብለን እናምናለን። ግለሰቡ የዊንስካንሰን እና የፊላዴልፊያ የድሮ አድራሻ አለው። ከትናንቱ ጥቃት ጋር ግንኙነት ይኖረው እንደሆነ ልናነጋግረው እየፈለግነው ነው። ጥቃቱ ያደረሰው ወይም መኪናውን የተከራየውን ሰው የሚያውቅ ሰው ካለ መረጃ እንዲሰጠን እንጠይቃለን።
ባለስልጣናት እንዳሉት የሚፈለገውን ሰው የጀምስን የማህበራዊ መገናኛ እንቅስቃሴ ፖሊስ እየተከታተለ ነው። ባገኙት ባንዳንዱ ይዘት የተነሳም ለኒውዮርክ ከተማ ከንቲባ ኤሪካ ደምስ የተጠናከረ ጥበቃ እያደረጉ መሆናቸው ታውቋል። ከንቲባው ኮሮና ቫይረስ ይዟቸው ራሳቸውን ለይተው ተቀምጠዋል። በጥይት ከተመቱት ሰዎች መካከል አምስቱ በአሳሳቢ ሁኔታ ላይ ቢሆኑም ለህልፈት ግን ያደርሳቸዋል የሚል ስጋት እንደሌለ ነው የተገለጸው። ቀደም ሲል ባለስልጣናቱ በሰጧቸው መግለጫዎች ጥቃቱ በአሸባሪ ድርጊትነት እንዳልተፈረጀ አስታውቀዋል። ፖሊሶች ጥቃቱ ከተፈጸመበት ስፍራ ሽጉጥ፣ ጥይት፣ የጢስ ፈንጂና የመኪናይቱን ቁልፍ እንደያዙ አስታውቀዋል። በመጨረሻም ባለፉት ጥቂት ሳምንታት ፍልስጤማውያን አጥቂዎች ባካሄዷቸው አራት ጥቃቶች 14 እስራኤላውያን መገደላቸውን ተከትሎ የእስራኤል ወታደሮች በዌስት ባንክ የጸጥታ ክትትል አጠናክረው ቀጥለዋል። ትናንት የእስራኤል የጦር ሰራዊት በዌስት ባንክ ዙሪያ 20 ተጠርጣሪዎችን ይዘናል ብሏል። የእስራኤል የጦር ሰራዊት በአብዛኛው ያተኮረው በሰሜናዊ ዌስት ባንክ ጄኒን የምትባል ከተማ ላይ ሲሆን በቅርቡ ፍልስጤማውያን አጥቂዎች በከተማይቱ የሚኖሩ እስራኤላውያንን ገለዋል። ትናንት ቀደም ብሎ አንድ የእስራኤል ፖሊስ በስለት የወጋውን ፍልስጤማዊ ተኩሶ እንደገደለው የእስራኤል ፖሊስ አስታውቋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሚያዝያ 5 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አድማጮች፣ አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እንወስዳችኋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው እንደ አውሮፓውያን አቆጣጠር የ2021 ዓመተ ምህረት የተለያዩ አገራት የሰብአዊ መብቶች አያያዝ ሪፖርቱ ላይ በኢትዮጵያና ኤርትራ መንግስት የጸጥታ ኃይሎች እንዲሁም ታጣቂ ቡድኖች ተፈጽመዋል ያላቸውን የሰብአዊ መብቶች ጥቃቶችን የያዘ ዘርዘር ያለ ሪፖርት አውጥቷል። ከሪፖርቱ ላይ ለዛሬ የተወሰነውን ክፍል አጠናቅረን እንደሚከተለው ይቀርባል። ደረጀ ደስታ ነው የሚያሰማን።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ ያወጣው ሪፖርት በሰሜን ኢትዮጵያ ለአንድ ዓመት ከአምስት ወር በተካሄደው ግጭት እንዲሁም በተለያዩ የአገሪቱ ክፍሎች በመንግስትና በተለያዩ ታጣቂ ቡድኖች ደረሱ ያሏቸውን የመብት ጥሰቶችና ጥቃቶችን ዘርዝሯል። ሪፖርቱ በመንግስት አካላት ደረሱ ካላቸው መሰረታዊ የመብት ጥሰቶች መካከል ከህግ ውጪ በዘፈቀደ በመንግስት የተፈጸሙ ግድያዎች፣ በመንግስት የተፈጸሙ የሰዎችን ደብዛ ማጥፋት፣ ማሰቃየትና የጭካኔ ተግባራት፣ በመንግስት የተፈጸሙ ክብረ ነክና ኢሰብአዊ ቅጣቶች፣ ለህይወት አስጊ በሆኑ እስር ቤቶች ማሰር፣ የዘፈቀደ አያያዝና እስራትን እንዲሁም የፖለቲካ እስረኞች መኖራቸውን አስታውቋል። በትግራይ በተካሄደው ጦርነት እንደ ሂውማን ራይትስ ዋች፣ አምነስቲ እና የተባበሩት መንግስታት ድርጅት ድርጅት፣ የሰብአዊ መብት ኮሚሽን የመሳሰሉ አካላት ባወጧቸው ሪፖርቶች መንግስት በዘፈቀደ አሰቃቂ ግድያዎችን መፈጸሙን የሚያሳዩ በርካታ ሪፖርቶችን መውጣታቸውን የገለጸው ሪፖርት የፌዴራል ፖሊስ የተፈጸሙ ወንጀሎችን ማጣራቱን፣ ውጤቱ ግን ይፋ አለመደረጉን ገልጿል። 53 ገጽ ያለውና ባለፈው አንድ ዓመት ውስጥ ኢትዮጵያ ውስጥ የታየውን የሰብአዊ መብት አያያዝ የሚያትተው የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት አካል ከመንግስት ውጪ ጥቃቶችንና የመብት ጥሰቶችን አድርሰዋል ያላቸውን ቡድኖችንም በዝርዝር አካቷል።
ከመንግስት ኃይሎች በተጨማሪ በሰሜን ኢትዮጵያ በተካሄደው ግጭት የህወሓት ኃይሎች፣ የአማራ ክልል ሚሊሺያና ሌሎች ታጣቂ ቡድኖች በንጹሃን ዜጎች ላይ ግድያ፣ አስገድዶ መድፈር፣ በግዳጅ ማፈናቀል፣ ዝርፊያና የንብረት ማውደም ፈጽመዋል። በስም ያልተገለጹ የጉምዝ ብሔረሰብ ሚሊሺያ ቡድኖች በቤንሻንጉል ጉምዝ በዓመት ውስጥ በተለያዩ ጊዜያት በንጹሃን ዜጎች ላይ ግድያ ፈጽመዋል። በአፋርና በሶማሌ ክልሎችም በሰሜን ምስራቅ በኩል ረጅም ጊዜ በኖረ የድንበር ጸብ ምክንያት የአካባቢው ሚሊሻ አባላት ንጹሃን ዜጎችን ገድለዋል። በምዕራብ መካከለኛውና ደቡብ ኦሮሚያ ውስጥም የኦሮሞ ነጻነት ጦር ወይም ሸኔ በመባል የሚታወቀው ታጣቂ ተገንጣይ ቡድን ንጹሃን ዜጎችን እንዲሁም የመንግስት ባለስልጣናት ላይ ግድያ ፈጽመዋል።
መንግስት ጥቃት ያደረሱ የጸጥታ አካላትን ተጠያቂ ለማድረግ እርምጃ ቢወስድም የመብት ጥሰት የፈጸሙና በሙስና የተጠረጠሩ ባለስልጣናትን ለሕግ ባለማቅረቡ ተጠያቂነት እንዳይኖር አድርጓል ሲል ሪፖርቱ ገልጿል። በተለያዩ ግጭቶችም ላይ ከሕግ ውጪ በሰላማዊ ሰዎች ላይ ጉዳትና ከባድ በደሎችን ማድረስ፣ አካላዊ ጥቃትን መፈጸም፣ ሰዎችን ማገትና ደብዛቸው እንዲጠፋ መደረጉን ሪፖርቱ ያመለከተ ሲሆን በሰሜን ኢትዮጵያው ግጭት በተለይ በሚሊሻ ቡድኖች የህፃናት ወታደሮችን እንዲሰለፉ መደረጋቸውንም ዘገባው እንደሚከተለው ገልጿል።
ህወሓት በጉልበት ህፃናት ለጦር እንዲመዘገቡ ማድረጉን የትግራይ ታዳጊ ህፃናት ለቢቢሲ ተናግረው ነበር። የኢትዮጵያ መንግስትም ህወሓት ህፃናትን ለውጊያ እየተጠቀመ መሆኑን ገልጾ የከሰሰ ቢሆንም የህወሓት ቃል አቀባይ ግን ክሱን አልተቀበሉትም።
ባለፈው አንድ ዓመት ውስጥ ሀሳብን በነጻነት በመግለጽና በሚዲያዎች ላይ ከባድ ክልከላዎች መካሄዳቸውን፣ ጋዜጠኞች ላይ ዛቻ እንዲሁም ጥቃትና ያለ ጥፋት እስር መፈጸማቸውን ሪፖርቱ ጨምሮ አመልክቷል። የበይነ መረብ ወይም ኢንተርኔት ነጻነትን መከልከልና ሰዎች በሰላማዊ መንገድና በነጻነት የመሰብሰብ መብት ላይ ጣልቃ መግባት መኖሩም በሪፖርቱ ተብራርቷል። የውጭ ጉዳይ ሚኒስቴሩ ካካተታቸው ዝርዝሮች መካከልም የጾታ ነክ ጥቃቶችና የህገ ወጥ ሰዎች ዝውውርን ጨምሮ በተመሳሳይ ጾታ መካከል የሚደረግን ስምምነት የሚወነጅል ህግ መኖሩንና በጥቅም ላይ መዋሉን እንዲሁም አነስተኛ ቁጥር ባላቸው ወይም የተወሰኑ የህብረተሰብ ክፍሎችንና ቡድኖችን ማጥቃትና ማስፈራራት እንደሚፈጸም ተካተዋል። የበርካታ አገራትን የሰብአዊ መብት አያያዝ የሚዘረዝረው የዘንድሮው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሪፖርት ከኢትዮጵያ በተጨማሪ የኤርትራንም የሰብአዊ መብት አያያዝ በሪፖርቱ አካቷል። ኤርትራን አስመልክቶ በወጣው ሪፖርት መግቢያ ላይም በኤርትራ እንደ አውሮፓ አቆጣጠር በ1977 የወጣው ህገ መንግስት ስራ ላይ አለመዋሉን ጠቅሶ አገሪቱ በፕሬዝደንት ኢሳያስ አፈወርቂ አምባገነናዊ አገዛዝ ስር የምትገኝ መሆኑን አመልክቷል። እንደ አውሮፓ አቆጣጠር ከ1993 ከተደረገው የኤርትራ ነጻነት በኋላ በኤርትራ ምርጫ አለመካሄዱን የሚጠቅሰው ሪፖርቱ የታጠቁ ኃይሎች ሰላማዊ ሰዎችን በቁጥጥር ስር የማዋል ስልጣን እንዳላቸውም አመልክቷል። ሪፖርቱ አክሎ ኤርትራ በሰሜን ኢትዮጵያ እንደ አውሮፓ አቆጣጠር ህዳር 2020 በተቀሰቀሰውና አሁን ድረስ በቀጠለው ጦርነት ጣልቃ በመግባት በኢትዮጵያ ላይ እየተፈጸመ ላለው የሰብአዊ ጥቃት ከፍተኛ አሉታዊ ድርሻ እየተጫወተች መሆኗን አስታውቆ የሚከተለውን አስፍሯል።
የኤርትራ መከላከያ ሰራዊት በኢትዮጵያ ውስጥ ሰላማዊ ሰዎችን ግድያን ጨምሮ በአስገድዶ መድፈር፣ ማሰቃየትና በርካታ የሰብአዊ መብት ጥሰቶች ተጠያቂ ነው።
ኤርትራ ውስጥ የሚፈጸሙ በርካታ የሰብአዊ መብት ጥሰቶችን ለማስቆም ባለስልጣናትን ተጠያቂ ለማድረግም ሆነ ምርመራዎችን ለማካሄድ የኤርትራ መንግስት ምንም አይነት እርምጃዎችን የማይወስድ መሆኑን ሪፖርቱ ጨምሮ አስታውቋል። አድማጮቻችን፣ በሪፖርቱ ላይ የተጠቀሱትን የኢትዮጵያና የኤርትራ መንግስትን ጨምሮ የሰብአዊ መብት ጥሰት ተጠያቂ ናቸው የተባሉትን ድርጅቶችንና ቡድኖችን ምላሽ በማካተት ሰፊ ዘገባ የምናቀርብ መሆኑን እንገልጻለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት እየተላለፈላችሁ የሚገኘውን የሮብ ምሽት ዝግጅታችንን ነው። አሁን በደረሰን ዜና ሊለቁ ነው የተባሉት የዩናይትድ ስቴትሱ ከፍተኛው የአፍሪካ ቀንድ ዲፕሎማት ዴቪድ ሳተርፊልድ ወደ አዲስ አበባ እያመሩ ነው በሚል በዜናችን ላይ ያስደምጠናችሁ ነበር። አሁን አዲስ አበባ መግባታቸው ደርሶናል። ዛሬ ቀደም ሲል የአፍሪካ ቀንድ ልዑኩ ስራቸውን ከጀመሩ 4 ወር ሳይሞላ ሊለቁ ነው የሚሉ ዘገባዎችም ወጥተዋል። ዴቪድ ሳተርፊልድ የአፍሪካ ቀንድ ልዩ ልዑክነታቸውን ሊለቁ ነው የሚለው ዘገባ ፎሬን ፖሊሲ የተባለው መጽሔት ያነጋገራቸው ስማቸው ያልተጠቀሰና የአሁንና የቀድሞ ባለስልጣናትን ጠቅሶ የወጣ ዘገባ ነው። አድማጮች፣ በዚህ ጉዳይ ላይ ዘርዘር ያለ ትንታኔን አካተን በነገ ምሽት ይዘንላችሁ እንመለሳለን። በሌላ ዜና ደግሞ የትግራይ ክልል መንግስት የትግራይ ኃይሎች ሲል የጠራቸው የትግራይ ክልል ኃይሎች በአፋር ክልል ይዘውት የነበረው አረብቲ የተባለ አካባቢ የሰብአዊ እርዳታ ለማቀላጠፍ በሚል እንደለቀቁት ክልሉ የኮሚኒኬሽን ቢሮ ባወጣው መግለጫ አስነብቧል። ለሰብአዊ ድጋፍ ሲባል ከመጋቢት 15 ጀምሮ ግጭት ለማቆም ወስኖ አስፈላጊ እርምጃዎችን ሲወስድ ቆይቷል ብሏል ክልሉ ባወጣው በዚህ መግለጫ። የትግራይ ሰራዊት ተቆጣጥሮት ከነበረው ኢሪፕቲ የተባለ አካባቢ ትላንት ሚያዝያ 4/2014 ዓ.ም ለቋል ሲልም መግለጫው አትቷል። ውሳኔው የትግራይ ክልል መንግስት ጊዜያዊ ግጭት ለማቆም እንዲከበርና ያለ እንከን ሰብአዊ ድጋፍ ወደ ክልሉ እንዲገባ ተጨማሪ የራሱን እርምጃ እየወሰደ ለመሆኑ ማረጋገጫ ነው ብሏል። አድማጮች፣ ይህ መረጃ ከሁለተኛ ወገን ከኢትዮጵያ መንግስትም ሆነ ከአፋር ክልል መንግስት እስካሁን የተረጋገጠ መረጃ አላገኘንም። የዚህንም መረጃ ከኢትዮጵያ መንግስት ጠይቀን በነገው ምሽት ይዘን እንመለሳለን። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ደቡብ ክልል ሐዋሳ ከተማ ነው የምናልፈው። የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው መንግስት ሸኔ የሚለውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩና በኦሮሚያ ክልል ምዕራብ ጉጂ ዞን ይንቀሳቀሳሉ የተባሉ ታጣቂዎች ያደርሱብናል ባሉት ጥቃት ከደቡብ ክልል አማሮ ልዩ ወረዳ ከ28,000 በላይ ሰዎች መፈናቀላቸውን ዛሬ ለተቃውሞ ሐዋሳ የተገኙ የኮሬ ብሔረሰብ ተወካዮች ተናገሩ። ወረዳውን ከሌሎች አካባቢዎች ጋር የሚያገናኝ መንገድ ለተከታታይ ዓመታት መዘጋቱና ከ200 በላይ ሲቪሎች መገደላቸውንም አስታውቀዋል። አቤቱታቸውንና ተቃውሟቸውን ለማሰማት በክልሉ ርዕሰ መስተዳደር ቢሮ በር ላይ የተገኙት ተወካዮቹ በህዝቡ ላይ የሚደርሰውን ጥቃት የክልሉ መንግስት ማቆም አልቻለም ሲሉም የክልሉን መንግስት ወቅሰዋል። ሐዋሳ የሚገኘው ዘጋቢያችን ዮናታን ዘብዲዮስ ነዋሪዎቹ ተቃውሟቸውን ባሰሙበት አደባባይ ተገኝቶ ነበር። ተቃውሟቸውን በሚከተለው መልኩ ያሰማናል።
ክልሉ ርዕሰ መስተዳደር ጽህፈት ቤት አቤት ለማለት ዛሬ በጽህፈት ቤቱ ቅጥር ግቢ አካባቢ ከተገኙት ውስጥ ወይዘሮ ብርቱካን ዘብዲዮስ በህዝቡ ላይ እየደረሰ ነው የሚሉትን ለአሜሪካ ድምፅ ተናግሯል።
ለ6 ዓመት ያህል ኮሬ በዘር ማጥፋት ጦርነት ተፈናቅሏል። 4 ቀበሌዎች ሙሉ በሙሉ ተፈናቅለዋል። የትኛውም የመንግስት ተቋም የለም። አርሶ አደር ሙሉ በሙሉ ከ4 ቀበሌያት ተፈናቅሏል። 21 ቀበሌያት የእርሻ ስራ እንቅስቃሴ የለም። ለ6 ዓመት ለ12 የምርት ዘመን ከዚህ የተነሳ አርሶ አደሩ በየማሳው እየሞተ ነው። እርሻውን እያረሰ ባለበት ከብቱን እየጠበቀ ባለበት ቦታ አርሶ አደራችን እያለቀ ነው። መንግስት ድምጻችንን ይስማን። ለ6 ዓመት ተፈናቅሎ የሚኖር የትኛው የኢትዮጵያ ህዝብ ነው መንግስት ባለበት አገር? ስለዚህ እኛ በቃ የኮሬ ሰቆቃ የኮሬ ምሬት እየደረሰበት ያለው በደል ከአቅማችን በላይ ስለሆነ አሁን መንግስት ይስማ፣ የዓለም አገራት ይስሙን። 6 ዓመት ነው ህዝቡ የተፈናቀለው። በዚህ ሁሉ ውስጥ የህዝቡ መፈናቀል ብቻ አይደለም እየደረሰ ያለው የኢኮኖሚ ድቀት፣ ማህበራዊ ቀውስ፣ እየደረሰ ህዝቡ ላይ እየደረሰ ያለው ቀላል የሚባል አይደለም።
አብታቸውን ለሪሰ መስተዳድር ጽህፈት ቤት ለማሰማት የወጡበትን ዓላማ የተናገሩት ደግሞ አቶ ግርማ መልካናቸው
አሁን ዛሬ በመሰራፍ ሙዚ ያለቀ ያለው ህዝብ ነገ በበሽታ በተለያየ ሁኔታ በችግር ያልቃል ብለን ስላመን ይሄ ሁኔታ ከመምጣቱ በፊት መንግስት ህዝብን እንድታደግና የተዘጋው መንገድ እንድከፈት ያካቢ ህዝብ አባካቢ ሰላም እንዲሰፍን በተለይም ዋናው መንገድ ተዘግቶ በግማሽ ወደ ጎን የተሸሸ ሲታለፍበት የነበረ የውርጅና ማሮ መገናኛ ሁሉ በአሁኑ ጊዜ ሰው የሞተበት ስለሆነ ሙሉ በሙሉ ተዘግቶ ህዝቡ ለበለጠ ችግር ከመጋለጡና ከመውደሙ አካባቢ ከመውደሙ በፊት መንግስት ኃይል አዞ በኃይል ያን አካባቢ እንዲታደግና የህዝብ አደረጃጀትን ማከሪም ሁሉ ጠቅላላ በዛ አካባቢ እንዲያስተካክል ስለፈለግን ነው እዚህ የቀረምነው።
ሌላ ቅሬታቸውን ያሰሙት አቶ ሳሙኤል ዝናቡ ቁጥራቸው የበዙ ዜጎች መፈናቅላቸውን ገልጧል።
ንብረታቸው ሙሉ በሙሉ ተጨፍጭፏል። ስለዚህ ከአራት ቀበሌ የተፈናቀሉ 28000 ሰዎች በየሜዳው ያለ ጠያቂ በውርጭ በዝናብ እየተንገላቱ ይገኛሉ።
ወይዘሮ ብርቱካን ብዙ ሲቪሎች ተገልለዋል፣ ህዝቡም ለረሃብ ተጋልጧል ሲሉ ተናግሯል።
220 አካባቢ ሰው ሞቷል። ከ200 ሰው በላይ ቆስሏል። እነኚህ ቤተሰቦቻቸው የሞቱባቸው ህፃናት ወላጅ አልባ ሆነዋል። ያም ብቻ አይደለም፣ እርዳታ በተገቢው እየደረሰ አይደለም። 6 አመት የተፈናቀለ ህዝብ ማለት ለ12 የምርት ዘመን ምርት አላመረተም። ወደ 33000 ሄክታር መሬት ላይ ምርት አልተመረተም 12 የምርት ዘመን። ከዚህ መነሻ ህዝቡ ለራብ ተጋልጧል።
በአዋሳ ከተማ ሪፈራል ሆስፒታል እንደሚሰራ የተናገረው ወጣት አሰግድ መኮንን መንገዱ በመዘጋቱ የደረሰበትን ገልጧል።
እኔ ያለሁት እና ቤተሰቦችን መጠየቅ አልቻልኩኝም። መንገድ ከተዘጋ ይኸው ወደ 6 አመት ምናምን ሆኗል። ቤተሰቦችን ማየት አልቻልኩኝም፣ መጠየቅ አልቻልኩኝም። የመንገድ መዘጋት አለ፣ የፌደራል መንግስት ነው። ፌደራል መንግስት ኃላፊነት ወስዶ መንገዱን ማስከፈት ነበረበት። ይኸው 6 አመት ሙሉ እንደተዘጋ ነው። ከዚህ ባለፈ ግን መንግስት ችላ ብሎናል ብዬ ነው የማስበው። ግጭቱ ከምን ተነሳል፣ እንዴት ተነሳ የሚለውን የሚያጠና አካል የለም።
ህዝቡ ለማህበራዊና ኢኮኖሚያዊ ችግር ተጋልጧል የሚሉት አቶ ዝናቡ የፌደራል መንግስት ጣልቃ እንዲገባ ጠይቀዋል።
ስለዚህ ኮሬ እየሞተ ነው ያለው፣ ልጆቻችን እየተማሩ አይደሉም፣ ጤና ጣቢያዎች ፈርሰዋል፣ ጸጥታ አካላት ፈርሰዋል፣ መንግስት መዋቅር ፈርሰዋል። ስለዚህ መንግስት የኮረን ድምጽ ሊሰማ ይገባል፣ ጣልቃ መግባት አለበት። አንደኛ የፌደራል መንግስት ለምንድን ነው ጣልቃ የማይገባው? የኮረ ህዝብ ሰላምን ይፈልጋል። በኦሮሚያ በኩል ያሉም ህዝቦች ሰላምን ይፈልጋሉ። እዛ ውስጥ ያለው ችግር ምንድን ነው? ጣልቃ ለምን አይገባም? ለምንድን ነው የክልሉ መንግስት ዝም የሚለው? ለምንድን ነው የፌደራል መንግስት ዝም የሚለው? ስለ ሰላም ሲሰበክ ሚዲያ ላይ እንሰማለን፣ ግን እውነተኛ ታች ያለ መሬት ላይ ሰላም የለም። ሰው በቤቱ ውስጥ እየሞተ ነው። አሁን በተለይ ከዚህ ከሁለት ወር ወዲህ አሁን እየተደረገ ያለው የታጠቁት 30-40 የሚሆኑት ተንቀሳቅሰው ሰዎች በተኙበት ከምሽቱ 7 ሰዓት 9 ሰዓት ቤት ውስጥ መጥተው እየገደሉ ነው።
የክልሉን ርዕሰ መስተዳድር ጽህፈት ቤት ኃላፊ ማነጋገራቸውን ያስታወቁት አቶ ግርማ መልካም የተሰጣቸውን መልስ ተናግሯል።
በጊዜው ያሉ የጽህፈት ቤቱ ኃላፊ ጉዳዩን በክፍል ያምኑታል። ቢያምኑትም እኛን በሚመጥን አካባቢ በሚመጥን ይሄ ነገር አልተደረገ የሚለው ነገር ከተነጋገርን በኋላ ወደፊት በሚቀጥሉት ሁኔታዎች ታይቶ የበላይ አካሎች ሲመጡ ሁኔታዎች ተነጋግረን የሚፈታበት አቅጣጫ ይፈልጋል። ግን ሀሳቡ እኛ ጋም አለ። ሀሳቡ እኛ ጋር ቢኖርም እናንተ አይመጥም ያላችሁትን ነገር ተቀብለን እንነጋግርበታለን የሚለው አስተያየት ሰጥተውናል።
አቤቱታቸውና ተቃውሟቸውን ለማሰማት በክልሉ ርዕሰ መስተዳድር ቢሮ በር ላይ የተገኙት ተወካዮቹ በህዝቡ ላይ የሚደርሰውን ጥቃት የክልሉ መንግስት ማስቆም አልቻለም ሲሉ የክልሉን መንግስት ከሰዋል። ቪኦኤ ይህንን ጉዳይ በተመለከተ የክልሉን የመንግስት ባለስልጣናትን ለማነጋገር በተደጋጋሚ ጊዜ በእጅ ስልካቸው ላይ ቢደውልም ስልካቸውን ባለማንሳታቸውና አልፎ ተርፎም በመዝጋታቸው አልተሳካም። የክልሉን ርዕሰ መስተዳድር ጽህፈት ቤት ኃላፊ ለማነጋገር ቢሮቸው ድረስ በአካል ቢሄድም በተላላኪያቸው በኩል በጉዳዩ ላይ ምላሽ ለመስጠት ፍቃደኛ አለመሆናቸው አሳውቀውኛል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ደርቢም ስለዚህ አካባቢ ጥቃት ለይቶ ባይናገሩም ሰራዊታቸው ሲቪሎችን ኢላማ እንደማያደርግ ሰሞኑን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የረቡዕ ምሽት ዝግጅታችን ነው። በስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ተኩል 25 ሰከንዶች ብቻ ይቀሩታል። ወደ ተከታዩ ዝግጅታችን ዘገባችን እናልፋለን። ወደ ቤንሻንጉል ጉምዝ እንወሰዳችሁ። በቤንሻንጉል ጉምዝ መተከል ዞን በክልሉ መንግስትና የጉምዝ ህዝብ ዴሞክራሲያዊ ንቅናቄ ጉህዴን ታጣቂዎች መካከል ባለፈው ሳምንት ውስጥ እርቅ መፈጸሙን መንግስት ቢገልጽም የጉህዴን ሊቀመንበር ግን መንግስት በታጣቂዎቻቸው ላይ እርምጃ እየወሰደ መሆኑን አስታውቀዋል። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት በበኩሉ የመንግስት ኃይሎች ላይ የሚደረግ ትንኮሳን ለመከላከል ካልሆነ በስተቀር በሰላማዊ መንገድ በሚገቡ የጉህዴን ታጣቂዎች ላይ የሚወሰድ እርምጃ የለም፣ መንግስት እርምጃ አልወሰደም ሲል ገልጿል። በሌላ በኩል የፌዴራል መንግስት ኮሚኒኬሽን አገልግሎት በበኩሉ መንግስትና ታጣቂዎቹ መካከል እርቅ መውረዱን ማወቁን ገልጾ በክልሉ መንግስት ኃይሎች እየተወሰደ ያለ ወታደራዊ እርምጃ አለመኖሩንም ተናግረዋል። ናኮር መልካ ነው ዘገባውን ያሰናዳው፣ እንደሚከተለው ይቀርባል።
በቤኒሻንጉል ጉሙዝ ክልል መንግስትና በመተከል ዞን ውስጥ የሚንቀሳቀሱ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ታጣቂዎች መካከል በባለፈው ሳምንት ውስጥ በባህላዊ መንገድ እርቅ መፈጸሙን የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ ገልጸዋል። እርቁም የተከናወነበትን ሁኔታ እንዲህ ይገልጻሉ።
ከዚህ በኋላ ያው የሚፈጠር ነገር በማንኛውም ሁኔታ በተቻለ መጠን ክልሉ መንግስት ጋር የሚቀርቡ አሉ የሚባሉ ጥያቄዎች ቀርቡ ውይይት ማድረግ፣ በዛ ልክ መፍታት፣ መፍትሄ አማራጮችን ማስቀመጥ እንጂ መገዳደል፣ መጠፋፋት፣ እንደዚህ አይነት አላስፈላጊ ድርጊቶች መቆም መቻል አለባቸው የሚል ስምምነት ላይ የደረስንበት ሁኔታ አለ። ግልገለ በለስ ከተማ ላይ የታድሶ ስልጠና ሲወስዱ የነበሩ በመተከል ዞን 384 የሚሆኑ ከየወረዳው የተወጣጡ በጸጥታ ችግር ውስጥ ያሉ ተወካዮችን ያማከለ በተገኙበት በባህሉ መሰረት ያው በወንዝ ዳርቻ ላይ እርቀ ሰላም ወርደዋል። ከዚህ በኋላ ዘላቂ ሰላም ለማምጣት እና የነበረውን የቆየውን አብሮነትና ሴቶችን የበለጠ ለማጎልበት ይሄ ደግሞ በክልሉ የተጀመረውን ሰላም ይበልጥ ያጠናክራል ብለን እናስባለን።
በሌላ በኩል የጉዴ ሊቀመንበር አቶ ግራኝ ጉደታ መንግስት በታጣቂዎቻችን ላይ ተኩስ ከፍቷል ሲሉ ይናገራሉ።
እኔ በጣም አዘናለሁ። ስለዚህ በመተከል ዞን ግልገል በለስ ዙሪያ እንደገና የሲጻ ይሄ በማንዶራ ወረዳ ነው። ዳንጉሪ ወረዳም እንደዚሁ ቡላን ወረዳ ጎዶራ የሚባል ትላንትና 2 ሰዓት እስከ 12 ሰዓት ጦርነት ነበረ። ከህብረተሰቡም የተጎዱ አሉ።
የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መለሰ በታጣቂዎቹ ላይ የተከፈተ ተኩስ የለም ካሉ በኋላ ከታጣቂዎቹ መካከል ትንኮሳዎች ሲፈጽሙ የመንግስት ኃይሎች ዝም ብለው አያዩም ብለዋል።
ሰላምም እንደዚሁ እንደ ከማሺ ምሳሌ ሆኖ ሰላም ማስፈን አለብን፣ በውይይት መፍታት አለብን፣ ነገሮችን በድርድር መቋጨት አለብን ብሎ ሀሳቡን የሚያቀርብ ሰው ካለ በዚህ አጋጣሚ የክልሉ መንግስት ሀሳባቸውን ያከብራል። መነጋገርም ለውይይትም በሩ በጣም ክፍት ነው። በጦርና በአፈሙዝ መፍታት አይፈልግም። ወደ እርቅ እየመጡ ባሉበት ተመዋቅራችን እነሱ ላይ ውጊ አይከፍትም፣ ተኩስ አይከፍትም። ምናልባት መንገድ ላይ ሌላ ጥቃት ትንኮሳ የሚፈጽም ጠላት ካለ የመከላከል ተፈጥሯዊ ህግጋት ነው።
የጉዴ ሊቀመንበር አቶ ግራኝ በበኩላቸው በታጣቂዎቹ ተኩስ አልተከፈተም ሲሉ ይገልጻሉ።
ተንኮሳ፣ ምንም አይነት ተንኮሳ፣ ይሄ እነዚህ ልጆች ሰላም ጥሪ ኑ ተብሎ ሰንደቅ ዓላማ ውልውሎ የመጡ ነው የተተኮሰባቸው። ከዛ በኋላ ይህንን የሚያደርጉ ደግሞ ሰላማችን የማይፈልጉ ጉምዝ እንዳይታረቅ የሚያደርጉ ወገኖች እንዳሉ ተደጋጋሚ ስለገለጽኩት አሁንም ቢሆን መንግስት ትክክለኛ ውሸት ነው እያለ የሚናገረው ነገር ገለልተኛ አካል ካለ የመተከል ዞን ጉዳይ በአስቸኳይ መጥተው ማጥራት የሚችል ገለልተኛ አካል ከዓለም አቀፍ እንዲደርሰን አሁንም ጥሪያችን እናቀርባለን። አሁንም ቢሆን
ግልገል በለስ ላይ የተደረገው እርቅ ከማን ጋር ነው የተደረገው? ታዲያ
ውሸታቸው ነው። ምንም የተደረገ እርቅ የለም። ይርቁ ገና ነው። ገና ሀገር ሽማግሌዎች መንገድ ላይ ነው ያሉ፣ አሁን አልደረሱ።
የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳ በበኩላቸው በቤኒሻንጉል ጉሙዝ መተከል ውስጥ በመንግስትና ታጣቂዎች መካከል እርቅ መካሄዱን ጠቅሰው በፌዴራል መንግስት እየተካሄደ ያለ እርምጃ እንደሌለ ነው ለቪኦኤ የገለጹት።
እስከምናውቀው መንግስት እርቀ ሰላሙ መሰረት እንዲይዝ እንዲሳካ ጥረት እያደረገ ነው ያለው። መንግስት እንደ ማንኛውም ህግ የማስከበር ኃላፊነት እንዳለበት ተቋም ህግ የማስከበሩን ስራ እንጂ ከጉዴን ጋር ታጣቂዎች ጋር የተለየ ነገር አቋም እንዳልያዘ በሰላማዊ መንገድ ሁሉን ነገር መጠናቀቅ እንዳለባቸው በወሰደው እርምጃ ጸንቶ እንዳለ ነው ያለን መረጃ። አሁን ያነሳልኝ ጦርነት፣ ውጊያ የመሳሰሉ ነገሮች መኖራቸውን መረጃውን የለኝም።
መንግስት የተከፈተ ተኩስ የለም በማለት ቢያስተባብልም ስማቸው እንዳይጠቀስና ድምጻቸውም በአሜሪካ ድምጽ እንዳይተላለፍ የጠየቁ ሁለት የመተከል ዞን እርቀ ሰላም ኮሚቴ አባላት የእርቅ ሂደቱን በተሳካ ሁኔታ ያከናወኑ ባሉበት ሁኔታ ከባለፈው ሳምንት ቅዳሜ ጀምሮ የመንግስት ኃይሎች በጉሙዝ ታጣቂዎች ላይ ተኩስ መክፈታቸውን አረጋግጠውልናል። የጎዴ ሊቀመንበር አቶ ግራኝ ጦርነት አንፈልግም ይቁምልን ሲሉ መንግስትን ይጠይቃሉ።
እኛ አሁንም ለይርቁ ዝግጁ ነን። አሁንም ተፋችን ቆርጠኛ ነን። አሁንም እዛ ያሉ ታጣቂዎችም እየደወሉ ነው። እኛ ሰላም እንፈልጋለን፣ ሰላም እየፈለግን ቢተኮስብንም ይርቃችን አናቆምም ያሉ እየደወሉልን ነው። ሁሉ በየወረዳው ይሄ አገራዊ የምንለው ጦርነቱ እንዲያቆምልና ይሄ ይርቅ እንዲፋጠንልን እንፈልጋለን፣ ሰላም እንፈልጋለን።
ባለፈው ወር ውስጥ በካማሺ ዞን በመንግስትና ጎዴን አመራሮችና ታጣቂዎች መካከል በተደረገው እርቅ አካባቢው መረጋጋቱንና የማህበራዊና ኢኮኖሚያዊ መስተጋብሮች መቀላጠፋቸውን የክልሉ መንግስት ኮሚኒኬሽንና የጉዴ ሊቀመንበር ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከዚህ የዜና መጽሔት ዝርዝር ዝግጅታችን ሳንወጣ አሁን ደግሞ ወደ ዓለም አቀፍ ጉዳዮች ነው የምናልፈው። ወደ አፍሪካ የቁጥሩ 250 ሚሊዮን የሚገመት በአፍሪካ የሚገኝ ሕዝብ የዕለት ምግብ አያገኝም። በምግብ እጥረት የተጎዳው ሕዝብ ቁጥር በምዕራብና መካከለኛው አፍሪካ ከአሁን ቀደም ታይቶ ከማያውቅ ከፍተኛ ደረጃ ደርሷል። ከዚህ በኋላም ይደርሳል ተብሎ ይጠበቃል። ከ50 በላይ የአፍሪካ ሀገራት ባለስልጣናትና የእርዳታ ቡድኖችን ያካተተ በያዝነው ሳምንት በኢኳቶሪያል ጊኒ ተገናኝተው የተወያዩበት የአህጉሪቱን የግብርና ምርት ስራ ማሻሻል በሚቻልበት ሁኔታ ላይም ይመክራሉ ተብሎ ይጠበቃል። አኒካ ሄመር ሽሎክ ከዳካር ሴኔጋል ያደረሰችን ዘገባ ነው። አሉላ ከበደ ያቀርበዋል።
በምዕራብና መካከለኛው አፍሪካ እየተከሰተ ባለው የምግብ እጥረት ሳቢያ ለችግር የተጋለጡ ሰዎች ቁጥር ባለፉት 3 ዓመታት ከነበረበት በአራት እጥፍ አድጎ በ2019 ዓ.ም 10.7 ሚሊዮን የነበረው የምግብ እጥረት የገጠመው ሕዝብ ቁጥር ዛሬ ወደ 41 ሚሊዮን መድረሱን የተባበሩት መንግስታት የዓለም ምግብ ፕሮግራም አስታወቀ። በአፍሪካ ቀንድ የሚገኙ አገሮችም ለሶስት ተከታታይ የዝናብ ወቅቶች የዘነበው የዝናብ መጠን እጅግ አነስተኛ መሆኑን ተከትሎ አካባቢውን እስካሁን ከገጠሙት የከፉ የሚሰኙ የምግብ እጥረት ቀውሶች የሚመደብ አደጋ ገጥሞታል። የምግብ ዋስትና እጦቱ በተለይ በታዳጊ ሕፃናት ላይ ከፍተኛ የሆነ የተመጣጠነ ምግብ እጥረት አስከትሏል። ነዋሪዎች የተሻለ የኑሮ ዕድሎችን ፍለጋ የገጠር አካባቢዎችን ለቀው ወደ ከተሞች በሚፈልሱበት ወቅት የሚከሰተውን ከፍተኛ የሕዝብ መፈናቀልም እንዲባባስ አድርጓል። በርካታ ምክንያቶች ለተከሰተው ሁኔታ መንስኤዎች ናቸው። እጅግ የበረታ ድርቅና ጎርፍን የመሳሰሉ አስከፊ የአየር ጠባይ የሚያስከትላቸው ሁኔታዎች በየጊዜው እየተከሰቱ ነው። በአንዳንድ አገሮችም ግጭቶች ገበሬዎች ሰብል እንዳይዘሩና የደረሰውንም ከመሰብሰብ እንዲስተጓጎሉ ያደርጓቸዋል። በዚህም የተነሳ በርካታ የአፍሪካ አገሮች ከውጭ የሚያስገቡት የምግብ ምርትና ሸቀጥ ላይ እያደር ይበልጥ ጥገኛ እየሆኑ መጥተዋል። የኮቪድ-19 ወረርሽኝ በተከሰተበትና ዓለም አቀፍና ክልላዊ ንግድ በተስተጓጎለበት ወቅትም አገሪቱ ለከፋ ጉዳት ተዳርጋለች። አበባ ኃይለ ገብርኤል በተባበሩት መንግስታት የምግብና እርሻ ድርጅት ረዳት ዋና ዲሬክተር ናቸው።
አዲስ ቀውስ በተከሰተ ቁጥር ቀድሞውኑ በቋፍ በነበረው ሁኔታ ላይ አዲስ ፈተና ይጨምራል። የምጣኔ ሀብቱ መሰረቱ ያን ያክል ጠንካራ አይደለም። የምግብ ምርታማነት ደረጃውን በዓለም በጣም ዝቅተኛ ከሚባሉት ውስጥ አንዱ ነው። በአጭሩም በቂ ምርት አይደለም እየተመረተ ያለው።
ይህም ሁኔታ በዩክሬኑ ጦርነት ሳቢያ ይበልጥ ተወሳስቧል። ቁጥራቸው ከ20 በላይ የሚደርሱ የአፍሪካ ሀገሮች ከዩክሬን ወይም ከሩሲያ አሊያም ከሁለቱም ወደ ሀገር በሚያስገቡት የስንዴ ምርት አቅርቦታቸውን እንደሚሸፍኑ የገለጹት ረዳት ዋና ዲሬክተሩ ከነኚህም ውስጥ 13ቱ ከዓመታዊው የስንዴ ፍጆታቸው ከፊሉ ያህል ከነኚሁ ተፋላሚ ሀገሮች በሚያገኙት ምርት ላይ የተመሰረተ መሆኑን አስረድተዋል። በተመሳሳይም በርካታ የአፍሪካ ሀገሮች ለግብርና ማበልጸጊያ ከሚያውሉት ማዳበሪያ አብዛኛውን ከሩሲያ ነው የሚሸምቱት። ቤንዋ ቴሪ በዓለም አቀፉ የግብርና ልማት ፕሮግራም የምዕራብ አፍሪካ ቢሮ ተጠሪ ናቸው።
በአፍሪካ ራሳቸውን የቻሉት ሁሉም ሀገሮች አይደሉም። ሴኔጋል ለምሳሌ 50% የሚሆነውን ምግቧን ከውጭ ሀገር ነው የምታስገባው። እናም ሁሉም መንግስታት አሁን በምግብ ራሳቸውን ለመቻል ራሳቸውን ማዘጋጀት አለባቸው ብለን እናስባለን። ለዚያ ደግሞ ለግብርና ልማት የሚውል የመዋለ ንዋይ ዕቅድ ያስፈልጋል።
ካሁን ቀደም ይነደፉ የነበሩት የግብርና ዕቅዶች ከሶስት እስከ አምስት ዓመታት ብቻ የሚዘልቁ ነበሩ እንደ ቴሪ ገለጣ። ይሁንና መንግስታት አሁን ረዘም ላለ ጊዜ ስለሚዘልቁ ዕቅዶች ማሰብ ይጠበቅባቸዋል። በዚህ ሳምንት በመንግስታቱ ድርጅት አስተባባሪነት እየተካሄደ ባለው የምግብ ጉዳዮች ላይ ያተኮረ ጉባኤ ላይ የመንግስት ባለስልጣናት ለገበሬዎች አስቸኳይ ድጋፍ በመስጠት የአፍሪካ ህጉራዊ የነጻ ንግድ ስምምነትን በመጠቀም ስርዓተ ምህዳርን መልሶ ለማቋቋምና እንዲሁም የሀገር ሀብት አያያዝን ለማሻሻል ለሚያግዙ ቅዶች አስፈላጊውን መዋለ ንዋይ መመደብ በሚቻልበት መንገድ ላይ ይመክራሉ ተብሎ ይጠበቃል።
አድማጮች፣ የዜናና የትንታኔ መጽሔታችንን አጠናቀን ወደ ሁለተኛው አጋማሽ ተሻግረናል። በእርግጥ ከቀደመው የመጀመሪያው ክፍል መሰናዷችን ላይ ሰዓቶችን ገፋ አድርገናል። ቢሆንም በቀሩን ደቂቃዎች ለሁለተኛው አጋማሽ የያዝናቸውን መሰናዶች እናስደምጣችኋለን። በነገራችን ላይ አድማጮች አስተያየት መስጠት አትዘንጉ። አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። አት ቪኦኤ አማሪክ ፌስቡክ ገጻችን ላይም ገብታችሁ በውስጥ መስመር መልእክቶቻችሁን አድርሱን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንወስዳችኋለን። በሰሜን ጎንደር ዞን ዳባት ወረዳ በሚገኘው የኤርትራውያን የስደተኞች ካምፕ ውስጥ ተቀሰቀሰ በተባለ ግጭት አራት በሚደርሱ ስደተኞች ላይ ቀላል ጉዳት መድረሱን የወረዳው አስተዳዳሪ ገልጿል። በዛ የሚገኙ የኤርትራ ስደተኞችም አስተያየታቸውን በጉዳዩ ላይ ሰጥተዋል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
በሰሜን ጎንደር ዞን የዳባት ወረዳ ዋና አስተዳዳሪ ገብረሕይወት መኳንንት ከአሜሪካ ድምጽ ጋር በነበራቸው ቆይታ እንዳስታወቁት የዛሬ ሳምንት ገደማ የተፈጠረው ችግር አለምዋጭ በሚባለው የስደተኞች መጠለያ ጣቢያ ውስጥ ነው።
24 ምሽት ላይ ነው ችግር ተፈጠረ ተብሎ የነበረው። ወዲያውኑ ችግሩ እንደተፈጠረ እኛም በአካባቢው ተገንተናል። የሆኑ ሁለት ግለሰቦች መጠው ጥይት ተኩሰው ነው ችግር ተፈጠረ የሚል መነሻ ነገር ነው የተያዘው። ስንሄድ ግለሰቦቹ የሉም። ችግሩ የተፈጠረው በዛ ወርስ በመነቆር ምክንያት ጀነሬተር አቃጥረው ነው ራሳቸው ኤርትራውያን ስደተኞች ወደ ግጭት የገቡት። ሲሰጡት የነበረው ግብአት የሆኑ ግለሰቦች መጠው ተኮሱብን ነው። እኛ ሄደን ደግሞ ቸክ ስናደርግ ኢቨን ጄኔሬተሩን አንድ ሰዓት አቃጠሉብን የሚል ሳብ ያዙ። ነገር ግን ከዛው ካሉ የኤርትራ ስደተኞች ጋር በደም ግልጽ የሆነ ውይይት ስናደርግ የነበረው ሂደትና እነሱ ያነሱትና እኛ ያገኘነው ግኝት ተመሳሳይ አይደለም። አንደኛ ጄኔሬተር የተቃጠለው ገና 11 ሰዓት ነው። ጥቃት ፈጻሚዎች ወደ አካባቢው ለመምጣታቸው ከሁለት ሰዓት ተኩል በፊት የተፈጸሙ እንደገና ጥቃት ከፈጸሙ የተባሉት ደግሞ ከምሽቱ 1 ሰዓት ተኩል ነው መጠው ጥይት የተኮሱት። ጄኔሬተሩ በጥይት ተቃጠለ ተባለ። ጄኔሬተሩ በጥይት አይደለም የተቃጠለው። ምንም የሚገናኝ ጉዳይ እንዳልሆነ በተጨባጭ ለማረጋገጥ ሞክረናል።
ከመጠለያ ካምፕ ውጭ የጥይት ተኩስ እንደነበር ያረጋገጡት ዋና አስተዳዳሪው በተኩሱ የደረሰ ጉዳት የለም፣ እርስ በርስ በተፈጠረ ግጭት በጥቂት ስደተኞች ላይ ግን ቀላል ጉዳት ደርሷል ብለዋል።
አንድ ግለሰብ የቆሰለ አለ፣ ሌሎቹ ያኔ በሚል ደረጃ አይደለም። ሁሉንም ወደ ሕክምና አድርሰናል። እስካሁን ሁሉም በጤንነታቸው ላይ ነው ያሉ ናቸው። ሁሉም ቀላል ጉዳት ነው የደረሰው።
ምን ያህል ይሆናሉ? አጠቃላይ
ጥቅል አራት እንደዛ አካባቢ ናቸው። በጥይትም የተመታ የለም። በቢላ ምናምን ነው አንዱ ተመታ የተባለው።
ጥይት ተኩሰዋል ከተባሉ የአካባቢው ወጣቶች ውስጥ አንዱ በቁጥጥር ስር እንደዋለና ሌላው በመፈለግ ላይ እንደሆነ ገልጸዋል። ግጭቱን የቀሰቀሱት የአካባቢውን ሰላም የማይፈልጉና ጠላት ሲሉ የፈረጇቸውን አካላት ተልዕኮ የሚያስፈጽሙ ናቸው ብለዋል።
እነዚህ ግለሰቦች ጋር የራሳቸውን ግንኙነት ፈጥረው ማህበረሰቡ ችግር እንደፈጠረ በማስመሰል ሊያሳይ በሚችል አግባብ ድለላ ስራ ሰርተው ነው ወደዚህ ተግባር ያስገቧቸው። ይህን ተግባር የፈጸሙት ከኤርትራ ተፈናቃይ ነን ብለው ከአዲስ አበባ የመጡ ግለሰቦች መሆናቸውን በተጨባጭ አረጋግጠናል። እነዚህ ግለሰቦችም አንደኛ ኤርትራ ስደተኛ ያልሆነ ግን ደግሞ የጠላትን አጀንዳ ይዞ የገባ ነው። ይህ ግለሰብ አሁን በቁጥጥር ስር ላይ ያለው ኤርትራዊ አይደለም።
ማንነቱ እንዲገለጽ ያልፈለገ አንድ ኤርትራዊ ስደተኛ እንደገለጸው በድንጋጤ ስሜት ውስጥ ስለነበረ በወቅቱ የተከሰተውን በዝርዝር ለማስረዳት እቸገራለሁ ብለዋል። በካምፕ ውስጥ ወደ 5000 የሚደርሱ ስደተኞች መኖራቸውን የሚያመለክተው አስተያየት ሰጪ ከስደተኞቹ ውስጥ በትክክል ኤርትራውያን ያልሆኑ ሊኖሩ እንደሚችሉ ጠቅሶ ይህን የወረዳው አስተዳደርም ሆነ የስደተኞችና ከስደት ተመላሾች አገልግሎት እንዲያጣሩ አሳስበዋል። ሌላው ስሙ እንዳይጠቀስ ያሳሰበ ስደተኛ በቅርቡ ተፈጥሮ ስለነበረው ችግር ይህን ብለዋል።
አብዛዓዲ ከቢድ እዩ ማለት
የጸጥታን ጉዳይ በሚመለከት እዚህ አካባቢ መሳሪያ ስለሚሸጥና ስለሚ እንደሚለወጥ ስጋት አለን። ዘራፊዎችና ቀማኞች አሉ። በተለይ ሞባይላችንን ይዘርፋሉ። ያለፈው ሳምንት ከየት እንደመጡ የማይታወቁ ዘራፊዎች ወደ ካምፕ ገብተው በድንጋይ መወርወር ጀመሩ። በድንጋይ ውርወራው ጊዜ ከአምስት በላይ ሰዎች ቆሰሉብን። አንድ ስደተኛም በጥይት የተመታ አለ። የሞተብን ግን የለም። ከክስተቱ በኋላ ቅሬታቸውን በሰላማዊ ሰልፍ ለመግለጽ መሞከራቸውንም ያስታውሳል።
ባይቱ በቃ ያድና ስደድና ምስተኮይኑ አድና እንደሄሰና
በማግስቱ ስደተኛው ሰልፍ ወጣ። እንደዚህ ከሆነ ወደ ሀገራችን መልሱን፣ እኛ ወደዚህ የመጣ ነው ለውጥ ፈልገን እንጂ እንድንመታ አይደለም፣ እንደዚያ ከሆነማ ሀገራችን ይሻለናል የሚል ጥሪ አቀረብን። ከዚያ ፖሊስ አስቆሙን። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንም መጡ። ብዙ አናገሩን። ጽህፈት ቤትም እንከፍትላችኋለን የሚል ቃል ገብተውልን ሄዱ። እስካሁን ግን ያየነው ነገር የለም። ከዚያ በኋላ ግን በካምፕ ውስጥ ፖሊስ ተመደበልን። የዳባት ወረዳ አስተዳዳሪ ግን ግጭቱ ቀድሞ በተቀነባበረ መንገድ የተፈጸመ ለመሆኑ ማረጋገጫ አለ ይላሉ።
አንደኛው የተያዘው ግለሰብ የሚያሳየው መረጃ ምንድን ነው? ገንዘብ ሰጥተዋቸው ደልለው በደም ችግር እንድንፈጥር እና ደን አካባቢ ጥይት እንተኩስ ብለው እርስ በርሳቸው ግጭት በመፍጠር አካባቢውን ለቀንን ወደ አሜሪካም ወደ አውሮፓም እንወጣለን የሚል መነሻ ሀሳቤ ስለነበራቸው በዚህ ምክንያት ጥይት እንድተኩስ የተፈለጉ ነው ሄደን የተኮስ ነው በሚል ደረጃ ነው ሀሳብ እየሰጠ ያለው። ጥይት በመተኮሳቸው ምክንያት አካባቢው ጥበቃ ሰራተኞች ጥይት የሚተኩሱት ግለሰቦች ጋር የተኩስ ልውውጥ ለማድረግ ሲሞክሩ ወደ እነዚህ ግለሰቦች መተኮስ የለባቸውም ብለው ኤርትራውያን ስደተኞች እነሱን የሚጠብቁ እኛ ካስቀመጥናቸው የመንግስት አካላቶች ላይ ድንጋይ ውርወራ ነው ያደረጉት ማለት ነው ኤርትራውያን ስደተኞች። ስለዚህ ጥበቃ ሰራተኞቻችንን እኛም ተመትተዋል።
የመጀመሪያ ስሙ ያሬድ እንደሚባል የጠቀሰ ሌላው ኤርትራዊ ተፈናቃይ ደግሞ ወደ መጠለያ ካምፑ ለመዝለቅ ለህይወት አደገኛ የሆነ ጉዞ ማድረጉን ይናገራል።
ሕጂ ንኣና ክድመፅን ከለና ሓሙሽተ መዓልቲ ገለ ተጓዒዝና በእግርና ኢና መፂና ብማራ በቃ ሕማቅ እዩ ነይሩ እቲ መንገዲ።
ከትግራይ አምስት ቀን በእግር ተጉዘን ነው እዚህ የገባ ነው። መንገዱ አስቸጋሪ ነበር። የትግራይ ታጣቂዎች ካገኙን አደጋ ነው። መንገድ ላይ የተገደሉ የታሰሩና የተሰወሩ ወንድሞቻችን አሉ። አሁን ግን አብዛኛው ወደዚህ የሚገባ ያለው ደላላዎች እስከ 10,000 ብር እየከፈለ ነው።
ጀሚሮም በአሰርተ ሸሕ ይብሉ ንሓደ ሰብ የስጉሩ ኣለዎ እጅ መ
የስደተኞችና ከስደተኛ ተመላሾች አገልግሎት ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴም ስደተኞቹ ወደ ሰሜን ጎንደር ዳባት የመጡት በማዕከላዊ መንግስቱና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ እንደሆነ ያስታውሳሉ።
እነዚህ ስደተኞች ቀደም ሲል የነበሩት ማይኒና ዲሃሩሽ የሚባል አካባቢ ነው። በአሁኑ ሰዓት በህወሓት ስር የሚገኙ አካባቢዎች ናቸው። ሁለቱም መጠለያ ጣቢያዎች ከጦርነት ቀጠና ነፃ እንዲሆኑ በተደጋጋሚ የተጠየቀ ቢሆንም አሁንም በህወሓት ስር ናቸው። ምሽግ ተቆጥሮባቸዋል። አካባቢዎቹ ከባድ መሳሪያ ተጠምዶባቸዋል እና እንደ ሰብአዊ ከለላ እንደ ሰብአዊ ጋሻ ይጠቀሙባቸዋል ስደተኞቹን። በዛ ምክንያት አካባቢው ላይ ምንም አይነት እንቅስቃሴ ላለማድረግ ለረዥም ጊዜ በመንግስት በኩል ጥረት ተደርጓል። ከተባበሩት መንግስታት ስደተኞች ድርጅት ጋር ተወኔስ ያደርጋ በመነጋገር እዛ ያሉትን ስደተኞች ለማውጣት በጣም ብዙ ጥረት ተደርጓል። ነገር ግን በመንግስት በኩል የተደረገውን ጥረት በሙሉ አቅምና ልብ የሚደግፍ አካል ተገኝቷል ብሎ ደፍሮ ለመናገር ይከብዳል። ምክንያቱም ገና የህግ ማስከበሩ ሲጀመር ከአመት ተኩል በፊት የነበረውን ነው የምነግርህ። ስደተኞቹ ተደጋጋሚ ጥያቄ ያቀርቡ ስለነበር እና ወደ ተሻለ አካባቢ መወሰዱ ይጠይቁ ስለነበር በስደተኞቹ ጥያቄም የእነሱ ተወካዮችን በተገኙበት ይሄ ዓለም ዋጭ አካባቢ ያለውን ከተመረቀ በኋላ ዓለም አቀፉ የስደተኞች ጉዳይ ኤጀንሲ ወይም ዩኤንኤችሲአርም በተገኘበት የቦታ ርክክብ ተደረገ። በክልሉ መንግስት ትብብር የስደተኛ ማዕከል እንዲቋቋም ተደረገ። አጠቃላይ የኢትዮጵያን የስደተኛ ኦፕሬሽን እንደሚመራ ተቋም ከኛ በኩል መረጃ ሳይወስድ የአንድ ወገን መረጃ ብቻ ይዞ መውጣቱ በጣም የሚያሳዝን፣ ሆኖም ግን በእኛ በ24 በአማራ ክልል ሰሜን ጎንደር ዳባት በሚገኘው የዓለም ዋጭ የስደተኛ መጠለያ ማዕከል ግጭት ተከስቶ ነበር። ግጭቱ በጸጥታ አካላት በሚመለከተው የህግና የጸጥታ አካል በማጣራት ላይ ይገኛል። አጠቃላይ የግጭቱን ዝርዝር ሁኔታ እንዲህ ነው እንዲያ ነው ብሎ መረጃ ለመስጠት የምርመራ ውጤቱ መጠናቀቅ አለበት። ግን ጥቅል የሆነ ነገር ለማንሳት የታጠቁ አካላት ወደ መጠለያ ማዕከሉ ገብተው ጥቃት ሰንዝረው አይደለም። ውስጥ የተፈጠረ ግጭት ነበር። ከግጭቱ ጋር ተያይዞ የተከሰቱ አንዳንድ ነገሮች አሉ። በዛ ምክንያት ከአምስት የሚጠጉ ስደተኞች ላይ ጉዳት ደርሷል። በጥይት እንደተመቱ ተደርጎ ነው የቀረበው። ነገር ግን ቢያንስ እስካሁን ባለው የሕክምና ማስረጃ በጥይት እንዳልተመቱ፣ በስለት በድንጋይ ጉዳት እንደደረሰባቸው ተረጋግጧል።
ከኤርትራ ተፈናቅለው ዓለም ዋጭ ስደተኞች ካምፕ የተጠለለው ኤርትራዊ ያሬድ ከተፈጠረው ግጭት ባሻገር የመሰረታዊ አቅርቦት እጥረትና እና የጸጥታ ችግር እንዳለ ገልጿል።
ይህ ካምፕ እዚህ ቀዳማይ ነገር ቤት አይፈት
መጀመሪያ ነገር ይህ ካምፕ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንም ሆነ የስደተኞችና ከስደት ተመላሾች አገልግሎት ኤጀንሲ ጽህፈት ቤት የለውም። የስደተኞችና ከስደት ተመላሾች አገልግሎት ኤጀንሲ አራዎች አንዳንድ ጊዜ በመኪና መጥተው ይሄዳሉ። የምግብ ጉዳይ ከባድ ነው። ምግብ ለመብላት ረጅም ሰልፍ አለ። ግማሹ ስደተኛ ምግብ ሳይደርሰው አለቀ ይባላል። ቅሬታ የሚሰማ ሰውም ጽፈት ቤትም በካምፕ ውስጥ የለም። እዚህ ካምፕ ውስጥ እስከ 5000 የሚደርስ ስደተኛ አለ። በየቀኑም ከ50 በላይ ይገባሉ። የዳባት ወረዳ ዋና አስተዳዳሪ ግን ለስደተኛ ካምፑ ያከባቢው ኗሪ ከ91 ሄክታር መሬት በላይ ያለ ምንም ካሳና ድጎማ በመስጠት ሰብአዊ አጋርነቱን አረጋግጧል ባይ ናቸው። በተነሱት ቅሬታዎች ዙሪያ ተጨማሪ ማብራሪያ በተባበሩት መንግስታት ከስደተኞች ከፍተኛ ኮሚሽን ሆነ ከስደተኞችና ከስደት ተመላሾች አገልግሎት ኤጀንሲ ይዘን ለመቅረብ እንሞክራለን። በአሁኑ ሰዓት የስደተኞች ካምፕ አንጻራዊ ሰላም እንደሰፈነበት ከስፍራው የደረሰ መረጃ ያመለክታል። የስደተኞችና ከስደት ተመላሾች አገልግሎት እንዳረጋገጠው በኢትዮጵያ ከ27 ሀገራት የመጡ ከ970,000 በላይ ስደተኞች የሚገኙ ሲሆን አብላጫውን ቁጥር የሚይዙት የደቡብ ሱዳን፣ የሶማሊያ፣ የኤርትራና የሱዳን ስደተኞች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በዚህ ዘገባ ላይ የኤርትራውያን ስደተኞችን በተመለከተ በጥቃት በማድረስ ስሙም የተጠቀሰው የትግራይ ክልልን በማስተዳደር ላይ የሚገኘውና በትግራይ ክልል ያለው የህወሓት ታጣቂዎችን በተመለከተ ከዚህ ቀደም ለአሜሪካ ድምጽ አስተያየታቸውን የሰጡት የትግራይ ክልልን በማገዝ ላይ እንደሚገኙ የተናገሩት በካናዳ የሚገኙት አቶ ዮሐንስ አብርሃም በሰብአዊ ጥቃት ወይም በሰብአዊ ሰዎች በሰላማዊ ሰዎች ላይ ጥቃት በማድረስ የሚከሰሰውን የህወሓትን ስም አስተባብለዋል። አድማጮች፣ በዚህ ጉዳይ ላይ ዘርዘር ያለ መረጃን ይዘን በቅዳሜ ምሽት ዝግጅታችን እንመለሳለን። አሁን ሴቶችና ቤተሰብ ይቀጥላል። በሴቶችና ቤተሰብ ዝግጅታችን የ51 ዓመቷ የፌዴራል ፍርድ ቤት ዳኛ ኪታኒ ብራውን ጃክሰን በዩናይትድ ስቴትስ የመጀመሪያዊቱ ጥቁር አሜሪካዊ ሴት የጠቅላይ ፍርድ ቤት ዳኛ በመሆን ስማቸው በታሪክ ተጽፏል። ቆንጅት ታየ ለሴቶችና ቤተሰብ በዚህ ታሪክ ዙሪያ ለሙያዊ ትንታኔ እንግዳ ጋብዛለች። ወይዘሮ ዱኒያ መኮንን ተገኝ ይባላሉ። በዓለም ዙሪያ ዲሞክራሲን ለማጠናከር በሚሰራው ድርጅት ውስጥ ያገለግላሉ። ቆንጅታ እያነጋግራቸዋለች፣ ከሚያብራሩበት ይጀምራሉ።
እንደ አንድ ኢትዮጵያዊ የህግ ባለሙያ እዚህ አሜሪካ ውስጥ እንዳለ በህግ ዙሪያ እንደምትሰራ ሴት ይሄ ትልቅ ነገር ነው ብዬ አምናለሁ። የተደሰትኩበት ምክንያት እስኪታንጂ ብራውን ጃክሰን ማንነት እና የትምህርት ዝግጅት እንዲሁም የስራ ልምድ በጣም አመርቂ እንደሆነ ስለማምን እና ብዙ ቦታ ላይ ከእንደኔ አይነቷ ሴት ጋር በመንግስት ትምህርት ቤት ከተሰማሩ ቤተሰቦች ለተወለደች የህግ ተማሪ ወይም የህግ ባለሙያ ጥሩ ምሳሌ ናት ብዬ ስለማምን እና እሷ እኔንም ትወክለኛለች ብዬ ስለማምን በጣም ተደስቻለሁ። የተከሰሱ ሰዎችን የመወከል በተለይም ደግሞ የሀገር ደህንነት በሚመለከቱ ጉዳዮች ላይ ሰብአዊነት እንዲከበሩ፣ የህግ የበላይነት እንዲኖር፣ ትክክለኛ ፍትህ ጉዳያቸው እንዲታይ የማድረግ ስራዋ በጣም ኮርቼባታለሁ እና እሷ በዚህ ቦታ ላይ በመመረጧ እጅግ በጣም ደስተኛ ነኝ።
በዲሞክራቱ ፕሬዚደንት ጆ ባይደን የታጩት ዳኛ በፓርቲ መስመር እኩል የተከፋፈለ በሆነው በመወሰኛው ምክር ቤት የሹመት ማጸደቂያ ሸንጎ ብዙዎችን ያስደመመ ነበር ሂደቱ። ፕሬዚደንት ባይደንም ቢሆኑ ከባድ ሂደት እንደሚጠብቃቸው አውቀው ነበር፣ ነገር ግን ከጠበቅኩት በላይ ሆኖ አግኝቼዋለሁ ብለዋል። እሳቸው የሴኔቱን እሰጥ አገባ ያስተናገዱበትን ክንዋኔ በአጠቃላይ ሂደቱንም ተከታትለሸዋል እና እንዴት ገመገምሹ?
ለእኔ በጣም አስተማሪ በተለይም ትምህርት ቤት ውስጥ በቲዮሪ የምናውቃቸውን ነገሮች በጥልቅ ፍርድ ቤትና በአስፈጻሚው በህግ አውጭ መካከል ምን ያህል ልዩነት መኖር እንዳለበት እንዲሁም ደግሞ የዳኞች ነፃነት ምን ያህል ድረስ ነው፣ ምን አይነት ኃላፊነት አለባቸው የሚለውን በፖለቲካ ፓርቲዎች መካከል ምን አይነት ጉዳዮች ላይ ልዩነት እንዳለን በደንብ የተረዳሁበት ሂደት ነበር። የቀረቡትን ጥያቄዎች እና ጠቅላላ ሂደቱን በተመለከተ ግን ትንሽ አዳጋች ሆኖ አግኝቼዋለሁ። ይሄ ሂደት በተለይ እንደ አሜሪካ ብዙ የሴቶች መብት ጉዳዮች አሉባት ሀገር ናት። ብዙ የአሜሪካ ጠበቆችን ስጠይቂ አሜሪካ እስካሁን ድረስ የሴቶችን ጉዳዮች አልፈታችም፣ በቤት ውስጥም በውጭ ሴቶች እንደተጨቆኑ ናቸው ብለው የሚያምኗል። እና ይህ ችግር ባለበት ሴቶች ለምሳሌ በዚህ በፍርድ ቤቶች፣ ፖለቲካ ፓርቲዎች፣ ለምሳሌ በአምባሳደርነት የሚሰሩ ሴቶች ቁጥር ገና ባልበረከተባት አሜሪካ ውስጥ እንደገና እንደዚህ አይነት አዳጋች ሂደቶችን በማምጣት ሴቶች ወደፊት እንዳይሄዱ የሚያደርጉ ይመስሉኛል። አያበረታቱም ብዬ ነው የማምነው። እርግጥ ነው ጥያቄዎቹ በፊት 2020 ላይ ፕሬዚደንት ትራምፕ ኤሚ ኮኒ ባሬትን ሲመርጡ እንደዚሁ አይነት ጥያቄዎች ጠየቁ ነበሩ እና በተለይም ከጀስቲስ ኬታንጂ ብራውን ጃክሰን ጋር በተያያዘ የተነሱት ጥቃቅን ሀሳቦች ያላትን ጥልቅ የስራ ልምድና የትምህርት ዝግጅት ሊያደፈርስ የሚችል ተደርጎ ነበር የቀረበው እና ብዙ ሴቶች ደግሞ በእንደዚህ አይነት ጥያቄዎች ወደኋላ እንዲሉ ሊደረጉ ይችላሉ፣ የግል የሆኑ መብቶቼንም በምዘና የሚያቀርቡ ጥያቄዎች ሊመጡብኝ ይችላሉ ብለው ትልልቅ ቦታዎች ለመግባት ላይፈልጉ ይችላሉ ብዬ አምናለሁ። እና ይህንንም ስል ለሁለቱም ፓርቲዎች
ዩናይትድ ስቴትስ ጥቁር አሜሪካዊት ሴት ለዚህ ታላቅ ፍርድ ቤቷ አባልነት ለማብቃት ከ230 ዓመታት በላይ ወስዶባታል። እንደ ሰብአዊ መብት ጠበቃና የሴቶች መብት ተከራካሪ ግምገማሽን እንስማ።
ከዚህ የምንማረው ዩናይትድ ስቴትስ ብዙዎቻችን በጣም ዴሞክራሲ ያለባት ብዙ ስልጣኔ ያለባት እንደሆነች ነው የምናምነው። እዚህም ሳመጣ ያለን አመለካከት እንደዛ ነው። የሴቶችን መብት በተመለከተ ግን በተለይም ደግሞ በፍርድ ቤቶች ውስጥ እስካሁን ድረስ አናሳ የሆነ ቁጥር ነው ያላቸው። ከዚህ የምንረዳው ሌሎች ሀገሮች ረጅም ጊዜ ቢወስድባቸው ይህንን ወደ ተግባር ለማምጣት እንደ ትልቅ ነገር ልታይ አይገባም። ምክንያቱም እንደውም ሌሎች ሀገሮች በጣም ብዙ ተግዳራቶች አሉባቸው። አሜሪካ ግን በተለይም በዚህ ዳኝነት ነጻነት እንደ ግለሰብ ዳኞቹንም ነጻ ናቸው ከማለት አንጻር በጣም ብዙ ተራምዳለች ብለን ነው የምናምነው። ሴቶች ግን በዚህ ባለው ሲስተም ውስጥ እስካሁን ድረስ ተገቢውን ያህል ተጠቃሚ እንዳልሆኑ እና ያላቸውም አስተዋጽኦ ዝቅተኛ እንደሆነ ነው። ይህም የሚያሳየው ከተቋሚ አሰራር ውጪ በግለሰቦች አመለካከት ላይ መሰራት አለበት።
በሴኔቱ የድምፅ አሰጣጥ ሂደት ላይ በፕሬዝደንትነት ሂደቱን የመሩት እሳቸውም የመጀመሪያ ጥቁርና የመጀመሪያ ከእስያዊ በተወለዱ አሜሪካዊት የሆኑት ምክትል ፕሬዝደንቷ ካማላ ሃሪስ ነበሩ። ዲሞክራት ሴኔተሮችን ለሴት ልጆቻችሁ ይህንን ታሪካዊ ዕለት አስመልክታችሁ ደብዳቤ ጻፉላቸው ብለው ማስታወሻ ሰጥተው ከሴኔተሮቹ አንዱ የጆርጂያው ራፋኤል ዎርኖክ ለሴት ልጃቸው ዛሬ በሀገራችን ታሪክ ለመጀመሪያ ጊዜ አንቺን የምትመስል ሴት እንደ አንቺ አይነት ጸጉር ያላት ለጠቅላይ ፍርድ ቤት አባልነት በቅታለች ብለው የጻፉላትን ደብዳቤ አይተናል። የእሳቸው ክንዋኔ ለታዳጊዎች እንዲሁም ለወጣት ሴቶችም ጭምር ያለውን አርአያነት አስመልክተሽ አስተያየትሽን ስጪንና እናበቃለን።
ይህንን ሀሳብ እኔም ከተለያዩ ጓደኞቼ ጋር ሳንሸራሽረው ነበር። ብዙ ልክ እሳቸው እንደተሰማቸው ነገ ከነጎዲያ የወለድናቸው ልጆች፣ እዚህ አሜሪካ በተለይ የወለድናቸው ልጆች ትልቅ ደረጃ ደርሰው የምናይበት ቀን ቅርብ ነው። ምክንያቱም ሴቶች ወደ ላይ እንዲሄዱ የሚያዩት ሰው ያስፈልጋል። ብዙ ጊዜ ያሉን ሞዴሎች ግን ከኛ ጋር የማይመሳሰሉ ናቸው እና እንደ ጀስቲስ ኬታንጂ ብራውን ጃክሰን አይነት ሞዴሎችን ሲያዩ ብዙ ህጻናት ሴቶች፣ ብዙ በመማር ላይ ያሉ የህግ ባለሙያዎች ይሄ ነገር አይሳካም አይሆንም ያሉ ትልልቅ ቦታ ላይ ያሉ ጠበቆችና ዳኞችን ቢሆኑ የሚበረታቱና ወደፊት ሊሄዱ እንደሚችሉ የሚያምኑበት ሰዓት ላይ ደርሰናል ብዬ ነው የማምነው። ቅድም እንደገለጽኩልሽ እኔን የምትመስል ከኔ ባክግራውንድ፣ ከኔ አስተዳደግ፣ ከኔ ፍላጎት፣ ከኔ ከለር ጋር ተመሳሳይነት ያላት ዳኛ በፍርድ ቤት በማየቴ እኔ በራሴ በጣም ደስተኛ ነኝ። የሚያበረታታው ዜና ነው ብዬ አስባለሁ።
ወይዘሮ ዱኒያ መኮንን ተገኝ፣ የሰብአዊ መብት ጠበቃ፣ ለሴቶች መብት ተከራካሪ፣ ጊዜሽን ስለሰጠሽን በጣም አድርጌ አመሰግናለሁ። ጤና ይስጥልኝ።
እኔም አመሰግናለሁ ቆንጆ።
የተከበራችሁ አድማጮች ለምሽቱ ያዘያዝናቸው ዝግጅቶቻችን አልተጠናቀቁም ነበር። ሰዓታችን ግን ተጠናቀቀ። በርከት ያሉ ቅንብሮችን ደግሞ በነገው ምሽት ይዘን ተመልሰን እንመጣለን። ለዛሬው ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። አስተያየቶች፣ ጥቆማና ጥያቄዎች ካላችሁ በሆርን አት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላኩልን። ለዛሬው በሰላም እደሩ። ነገ እንገናኛለን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም መልካሙን ሁሉ እንመኝላችኋለን። ጤና ይስጥልን።